በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ ወገኖቼ ዛሬ የትምህርታችን 27ኛ ክፍል የሆነውን የንጉሥ ዳዊትን መጨረሻ ዘመንና የልጁን የሰሎሞን መንግሥት ጠቅለል ባለ መልኩ እንመለከታለን። ለዚህ ታሪክ መጽሐፈ ነገሥት ቀዳማዊን በማስተዋል እንድታነቡ እጋብዛችኋለሁ። ልበ አምላክ ተብሎ የተሰየመው ንጉሥ ዳዊት አምላኩን የሚፈራ የእግዚአብሔር ሰው እንደነበረ ባለፈ ታሪኩ በሰፊው ተመልክተናል። ቢሆንም ዘመኑ ሁሉ በፈተና በሰይፍ የታጀበ ነበር። ለፈተና ሁሉ ምክንያት የሆነው የሰው ፍጹም የለውምና በመጀመሪያ ደረጃ ንጹሕ ኦርዮንን አስገድሎ ሚስቱን በማግባቱና በሌሎችም በፈጸማቸው ጥቃቅን በደሎች የተነሳ ነበር። ኃጢአት በብዙም ይሁን በጥቂቱ ዋጋ ታስከፍላለችና፣ ለዚህም ነው ቃየን ወንድሙን አቤልን ከገደለ በኋላ ኃጢአቴ ልሸከማት የማልችል ከባድ ናት ብሎ የተናገረው። ዛሬም ቢሆን እስከ ዓለም ፍጻሜ ድረስ በብዙም ይሁን በጥቂቱ ከግለሰብ ጀምሮ እስከ ሀገር አቀፍ ደረጃ ኃጢአት ሰሪዋን እያሳደደች ዋጋ ሳታስከፍል እንዲሁ በዋዛ አታልፍም። ስለሆነም ከጥፋት ይልቅ ለበጎ ነገር መትጋቱ ይሻላል፣ ይበጃልም። መልእክቶቻችን ወይም ትምህርታችን በደረጃ እንመለከታለን። አንደኛ፣ የንጉሥ ዳዊት እርግና ጊዜና ፍጻሜው። በእርግና ዘመኑ አንዲት አቢሳ የተባለችን ሱነማዊት ልጃገረድ ቆንጆ አጋብተውታል። በመካከሉ እንደ አቤሴሎም መልከ መልካም የነበረው ልጁ አዶንያስ አባቱ መሸምገሉን ተመልክቶ የእግዚአብሔርን ፈቃድ ሳይጠይቅ ታላቅ ነኝ በማለት ብቻ በመሽቀዳደም ለመንገስ ሙከራ አድርጓል። ሊቀ ካህናቱ አብያታር እና የጦር መሪ የነበረው ኢዮአብ አዶንያስን ለማንገስ ፈልገው በቀላሉ ሕዝቡን አስተባብረውለታል። አዶንያስም ለንጉሡ ታላቅ ግብዣ ባደረገ ጊዜ የሚደግፉትን ብቻ እንጂ የሚጠራጠራቸውንና የሚፈራቸውን ሰሎሞንንና ነቢዩን ናታን ወደ ግብዣው አልጠራቸውም ነበር። ናታንም ሁኔታውን ተመልክቶ ለሰሎሞን እናት ለቤርሳቤህ ሴራውን በግልጽ ሄዳ ለንጉሡ ለዳዊት እንድትናገር ይልካታል። ካህኑ ናታንም ተከታትሎ በመግባት ሁኔታውን ለንጉሥ ዳዊት በማረጋገጥ ያስረዳል። ንጉሥ ዳዊትም ከማረፉ አስቀድሞ የመንግሥቱ ወራሽ አዶንያስ ሳይሆን የቤርሳቤህ ልጅ ሰሎሞን መሆኑን በአዋጅ አጽድቆ እንዲነግስ አድርጓል። በመቀጠልም ዳዊት ለልጁ ለሰሎሞን አስፈላጊ የሆነውን ምክር ከመሞቱ አስቀድሞ መክሮታል። ዳዊት ከሞተ በኋላ አልጋ ወራሹ ሰሎሞን በአባቱ ዙፋን ላይ ተቀምጧል። መንግሥቱም እጅግ ጸንታለታለች። ወገኖቼ ንጉሥ ዳዊት በነገሰ በአርባ ዓመቱ አርፏል። ራሱ በመሠረታትም ከተማ በቤተልሔም ተቀብሯል። ሁለተኛ፣ የሰሎሞን መንግሥት ጅማሬ። ሰሎሞን እንደ አባቱ ውስብስብና አስቸጋሪ የሆነ ነገር አልገጠመውም። አባቱ ሁሉንም ነገር አስተካክሎ ለጥ ያለ ሜዳ አድርጎለት ሂዷል። ንጉሥ ሰሎሞን መንግሥቱን ሲጀምር ከሁሉ አስቀድሞ አባቱ በመከረው መሠረት ለመንግሥቱ ተቀናቃኝ የሆኑትንና የአባቱን ልብ የሰበሩትን ሰዎች በቅድሚያ አስወግዷል። በሞት መቀጣት ያለባቸውንም ቀጥቷቸዋል። አዶንያስ እንደገና አባቱ ንጉስ ዳዊት ከሞተ በኋላ እንደ ወንድሙ እንደ አቤሴሎም የአባቱ መንግስት ከወንድሙ ከሰለሞን የሚወስድበት መንገድ ይፈልግ ጀመር። ይኸውም በሰለሞን እናት በቤርሳቤህ አማላጅነት በኩል ነበር። ይህንም ለማሳካት የፈለገው የአባቱ ቁባት የነበረችውን አቢሳን ለማግባት በመሞከር ነበር። ነገሩ ሰለሞንን ስላስቆጣው አዶንያስን ወዲያውኑ እንዲገደል አድርጓል። አዶንያስ አቢሳን አገባ ማለት የአባቱን ሚስት ማለት ነው፣ መንግስቱን በአቋራጭ ወሰደ ወይም አገኘ ማለት ነውና። ለዚህም ነው ሰሎሞን እናቱ ቤርሳቤህ አማላጅ ሆና አቢሳን ለአዶንያስ ሚስት እንድትሆን በጠየቀች ጊዜ ነገሩ አልገባትም ነበርና ለምን አቢሳን ብቻ ትጠይቅለታለሽ መንግስትንም ጭምር እንጂ በማለት በምጸት የተናገራት። ንጉስ በመንግስቱ፣ ጎልማሳ በሚስቱ፣ አምላክ በመለኮቱ ቀናኤ ነው የሚባለው ለዚህ ነውና። ንጉስ ዳዊት ከሞተ በኋላ ሰሎሞን አዶንያስን ብቻ ሳይሆን ግብረ አበሮቹን ኢዮአብንና ሌሎች አመፀኞችንም ጭምር እንዲገደሉ አድርጓል። ኢዮአብ አስቀድሞ የንጹሑን የአቤኔዘርን ደም ስላፈሰሰና ከአዶንያስ ጋር ስለተባበረ ብድር በምድር ስለሆነ ዋጋውን ተቀብሏል፣ የጦር መሪ ነበርና። በእርሱ ቦታም የዮዳሄን ልጅ ብንያስን የጦር መሪ አድርጎ ሾሞታል። ሊቀ ካህናት የነበረው አብያታርንም አብሮ ተባባሪ ስለነበር ከሥልጣኑ አውርዶ በእርሱ ፋንታ ሳዶቅን ሊቀ ካህናት አድርጎ ሾሞታል። አባቱን ዳዊትንም ሲሳደብና ሲራገም የነበረውን ሳሚንም ኢየሩሳሌምን ለቆ እንዳይወጣ የሰጠውን ትእዛዝ ስላፈረሰና አጠርጥሶ በመውጣቱ አስገድሎታል። ሦስተኛ የሰሎሞን ጥበብና የሰሎሞን ጥበብን ጥየቃ። እግዚአብሔር ሰሎሞንን ምን እንደሚሰጠው ሲጠይቀው ከሁሉ በላይ ቅን ፍርድን በሕዝቡ ላይ ይፈርድ ዘንድ ጥበብን እንዲሰጠው ጠይቆታል። ሰሎሞንም ይህን ነገር ስለለመነ ነገሩ እግዚአብሔርን ደስ አሰኝቷል። እግዚአብሔርም አለው፣ ፍርድን ትለይ ዘንድ ለራስህ ማስተዋልን ለመንህ እንጂ ለራስህ ብዙ ዘመናትን ባለጠግነትንም የጠላቶችህንም ነፍስ ሳትለምን ይህን ነገር ለምንሃልና፣ እነሆ እኔ እንደ ቃልህ አደርግልሃለሁ። እነሆ ማንም የሚመስልህ ከአንተ በፊት እንደሌለ ከአንተም በኋላ እንዳይነሳ አድርጌ ጥበበኛና አስተዋይ ልቦና ሰጥቻለሁ። ደግሞም ከነገሥታቱ የሚመስልህ ማንም እንዳይኖር ያለመንኸውን ባለጠግነትና ክብር ሰጥቻለሁ። አባትህም ዳዊት እንደሄደ ሥርዓቴንና ትእዛዜን ትጠብቅ ዘንድ በመንገዴ የሄድክ እንደሆነ ዕድሜህን አረዝመዋለሁ አለው። ወገኖቼ፣ ሰሎሞን ይህን የአምላኩን ድምፅ የሰማው ተኝቶ ሳለ በሕልሙ ነበር። እግዚአብሔር አምላክ ብዙ ጊዜ በሕልም ይናገራልና፣ ይኸውም የእንቅልፍ ሰዓት የሰው ልጅ ከሥጋ ብክነት የሚያርፍበት ሰዓት ስለሆነ፣ በዛ ቅጽበት ደግሞ መንፈስ የእግዚአብሔርን ድምፅ ለመስማት በሥጋ ጫና ስለማትረበሽና ደግሞም ስለማትተኛ ጭምር ነው። በኦሪት ሕግ መሠረት አንድ አይሁዳዊ የግብፅን ሴቶች ማግባት ባይከለከልም፣ ማግባት የሚፈቀደው ግን ሴትየዋ የአይሁድ እምነት የተቀበለች እንደሆነ ብቻ ነበር። ሰሎሞን የግብፅን ንጉሥ ልጅ በማግባት ለጊዜው በሁለቱ መንግሥታት መካከል ሰላም እንዲሰፍን ቢያደርግም በመጨረሻ ግን ከእግዚአብሔር ሕግ ፈቀቅ እንዲል አድርጎታል። ንጉሥ ሰሎሞን የአባቱን ጠላቶች ካስወገደ በኋላ መንግሥቱን በሰላም መምራት ጀምሯል። በተለይም የጥበቡና የአስተዋይነቱ ማረጋገጫ የሆነው በአንድ ቤት ውስጥ ልጆች ወልደው በአንድነት ይኖሩ በነበሩ አራት ሴቶች መካከል በነበራቸው ክርክር የሰጠው አስደናቂ ፍርድ ነው። ቃሉ እንዲህ ይላል፣ በዛን ጊዜ ምዕራፍ 3 ከቁጥር 16 እስከ 28 በዛን ጊዜ ሁለት ጋለሞቶች ሴቶች ወደ ንጉሱ መጥተው በፊቱ ቆሙ። አንደኛይቱ ሴት ማለች፣ ጌታዬ ሆይ እኔና ይህች ሴት በአንድ ቤት እንኖራለን። እኔም ከእርሷ ጋር በቤት ሳለሁ ወለድኩ። እኔም ከወለድኩ ከሦስት ቀን በኋላ ይህች ሴት ደግሞ ወለደች። እኛ በቤት ውስጥ አብረን ነበርን። ከሁለታችንም በቀር ማንም በቤት ውስጥ አልነበረም። እርሷም በላዩ ስለተኛችበት የዚች ሴት ልጅ በሌሊት ሞተ። እርሷም በእኩለ ሌሊት ተነስታ እኔ ባሪያህ ተኝቼ ሳለሁ ልጄን ከአጠገቤ ወሰደች፣ በብብቷም አደረገችው። የሞተውንም ልጇን በእኔ ብብት አደረገች። ልጄንም አጠባ ዘንድ በማለዳ ብነሳ እነሆ ሞቶ ነበር። ነገር ግን ብርሃን በሆነ ጊዜ ተመለከትሁት፣ እነሆ የወለድሁት ልጄ አልነበረም። ሁለተኛይቱም ሴት ደህነኛው የእኔ ልጅ ነው፣ የሞተው የአንቺ ልጅ ነው እንጂ አንቺ እንደምትዩ አይደለም አለች። ይህችም የሞተው የአንቺ ልጅ ነው፣ ደህነኛውም የእኔ ልጅ ነው አለች። እንዲሁም በንጉሡ ፊት ይነጋገሩ ነበር። በዛን ጊዜ ንጉሡ ይህች ደህነኛው የእኔ ልጅ ነው፣ የሞተው የአንቺ ልጅ ነው ትላለች፣ ያችኛይቱም አይደለም፣ የሞተው የአንቺ ልጅ ነው፣ ደህነኛውም የእኔ ልጅ ነው ትላለች አለ። ንጉሡም ሰይፍ አምጡልኝ አለ። ሰይፍም ይዘው ወደ ንጉሡ ፊት መጡ። ንጉሡም ደህነኛውን ሕፃን ለሁለት ከፍላችሁ ለአንዲቱ አንዱን ክፍል ለሁለተኛይቱም ሁለተኛውን ክፍል ስጡ አለ። ደህነኛውም የነበራት ሴት አንጀቷ ስለ ልጇ ናፍቋልና ጌታዬ ሆይ ደህነኛውን ለእርሷ ስጣት እንጂ አትግደል ብላ ለንጉሡ ተናገረች። ያችኛይቱ ግን ይከፈል እንጂ ለእኔ ብላ አንቺ አይሆን አለች። ንጉሡም መልሶ ይህችኛይቱ እናቱ ናትና ደህነኛውን ሕፃን ለእርሷ ስጧት እንጂ አትግደሉ አለ። ንጉሡም የፈረደውን ፍርድ እስራኤል ሁሉ ሰሙ። ፍርድን ለማድረግ የእግዚአብሔር ጥበብ እንደነበረበት አይተዋልና ንጉሡን ፈሩ። የዚህ ፍርድ ጥበብ በዓለም ላይ እስከ ዛሬ ድረስ ሲያስደንቀው ይኖራል። ይህ ዝና በፍጥነት በብዙ ሀገሮች ስለተሰማ ከቅርብና ከሩቅ ሀገራት ጥበቡን ለማዳመጥ ብዙ ነገሥታት ወደ ኢየሩሳሌም ይጎርፉ ነበር። አራተኛ፣ የሰሎሞን ብልጽግና። ሰሎሞን በዘመኑ በብልጽግና ተወዳዳሪ አልነበረውም። ምዕራፍ አራትን በማስተዋል ማንበቡ ልዩ ግንዛቤ ይሰጣል። ከሰሎሞን ፊትና ከሰሎሞን በኋላ እንደ ሰሎሞን ያለ ባለጸጋ እንዳልነበረና እንደማይኖርም ባለቤቱ እግዚአብሔር አምላክ በቃሉ ተናግሯል። እርሱ ብቻ አይደለም፣ በመንግሥቱ ስር የሚኖሩ ሕዝቦች ሁሉ ባለጸጋዎች ነበሩ እንጂ። አምስተኛ፣ የሰሎሞን ጥበብ። ሰሎሞን ከብልጽግናው ይልቅ ጥበቡ ይበልጥ ነበር። የጥበቡ ሁሉ ምንጭ እግዚአብሔር ስለሆነ በዓለም ሁሉ የታወቀና የተደነቀ ነበር። ወደ 3000 የሚደርሱ ምሳሌዎችን በሚያስደንቅ ሁኔታ ደርሷል። ስለሆነም ሰሎሞን የሥነ ጽሑፍ ሰው፣ ፈላስፋና ፍጹም የእምነት ሰው ነበር። ኢትዮጵያዊቷ ንግሥተ ሳባም የሰሎሞንን ጥበብ ለመጎብኘት ወደ ኢየሩሳሌም ተጉዛለች። ስለሆነም ሰሎሞን የክርስቶስ ኢየሱስ ምሳሌ ሆኖ ይጠቀሳል። ስድስተኛ፣ የሰሎሞን ሥነ ጽሑፍ። ከ3000 በላይ ምሳሌዎችንና ከ1500 መዝሙሮችን ጽፏል። በተለይ በመጽሐፍ ቅዱስ ውስጥ የሚገኙት ሦስቱን መጽሐፍት ስንመለከት ጥበቡና አስተዋይነቱ የቱን ያክል ጥልቀት እንዳለው መገንዘብ እንችላለን። ሀ መጽሐፈ ምሳሌ። መጽሐፉ እንደ መዝሙረ ዳዊት ሌሎችም ጸሐፊዎች እንዳሉበት ይነገራል። ይህ መጽሐፍ ሰሎሞን ጥበብንና ማስተዋልን ከእግዚአብሔር ዘንድ ጠይቆ ከተቀበለ በኋላ በዘመነ መንግሥቱ መጀመሪያ አካባቢ የጻፈው ይመስላል። በእያንዳንዱ ምዕራፍ ያለውን ክፍል በማስተዋል ብንመለከት የንጉሥ ሰሎሞንን ጥበብ ከማድነቃችን በላይ ለእያንዳንዳችንም በዕለታዊ ኑሯችን የሚረዳ ወደር የሌለው ትምህርት እናገኝበታለን። የመጽሐፉ መሪ ጥቅስ የጥበብ መጀመሪያ እግዚአብሔር መፍራት ነው የሚለው ነው። የዘመኑ ፍልስፍና ደግሞ የጥበብ መጀመሪያ እግዚአብሔርን መካድ ነው የሚለው ነው። መጽሐፈ መክብብን ስንመለከት ይህ መጽሐፍ ንጉሥ ሰሎሞን በመጨረሻ ዘመኑ በኃጢአት ከወደቀ በኋላ በንስሐ መንፈስ ሆኖ የሚመጣውን ትውልድ ከጥፋትና ከስተት ለመታደግ የጻፈ ይመስላል። ስለ ዓለም ከንቱነት፣ በዚህ ዓለም የሚጠራቀም ሀብትና ንብረት ጥበብም ሁሉ ከንቱ መሆኑን ይጠቅስና ከዚህ ሁሉ ይልቅ በጉብዝና ወራት ከፈጣሪ ጋር መገናኘት የቱን ያክል ወሳኝነት እንዳለው ያስተምራል። ከሞት በኋላ ነፍስ ወደ ፈጣሪዋ ትመለሳለችና ይህ መጽሐፍ በልጅነት ወቅት የሚፈጸመውን ስህተት ሁሉ በጉልህ ያመለክታል። ባጭሩ ለሚከተለው ትውልድ የሕይወት መመሪያ ይሆን ዘንድ ሕይወታቸው መራራ እንዳይሆን፣ በዛ ፈንታ ሰላማዊ እንዲሆኑ፣ በዘመናቸው አምላካቸውን እንዲፈሩ ለማድረግ ካገኘው ልምድ እንዲማሩ አስቦ የጻፈው ይመስላል። አልፎ አልፎ የቀደመ ሕይወቱን ያመለክታልና የመጽሐፉ ዋና መሪ ጥቅስ የነገር ሁሉ ፍጻሜ እንስማ፣ የነገሩን ሁሉ ፍጻሜ እንስማ፣ ይህ የሰው ሁለንተናው ነውና እግዚአብሔርን ፍራ ትእዛዙንም ጠብቅ የሚል ነው። ምዕራፍ 12 ቁጥር 13። መኃልየ መኃልይ። ይህን መጽሐፍ ስንመለከት ደግሞ ሰሎሞን ገና በወጣትነት ዘመኑ በአንድ ሴት ብቻ ተወስኖ በነበረበት ወቅት የደረሰው መሆኑን ከገጸ ንባቡ መገንዘብ ይቻላል። በዚህ በመኃልይ መጽሐፍ በቀጥታ ገጸ ንባቡን ስንመለከት በትዳር ውስጥ በባልና በሚስት መካከል ስላለው አስደናቂ ፍቅር ይገልጻል፣ ያብራራል። ሚስት ለባልዋ፣ ባልም ለሚስቱ አንዳቸው ለአንዳቸው ልዩ ክብርና ሞገስ ናቸውና። እግዚአብሔር አምላክም በመጀመሪያ ትዳርን ሲመሰርት አንድ ወንድና አንዲት ሴት አድርጎ ሲፈጥራቸው በፍቅር እንዲኖሩና እንዲባዙም ነውና። ሌላው ይህ መጽሐፍ በማመስጠር ደረጃ ሲታይ ብዙ አይነት ትርጉም ይሰጠዋል። ሀ ለጌታ ኢየሱስና ለቤተ ክርስቲያን ተሰጥቶ ይተረጎማል። ይህም ክርስቶስ ለዓለም ያለውን ፍቅር፣ እውነተኛ ክርስቲያኖች ደግሞ ለክርስቶስ ያላቸውን ፍቅር ያንጸባርቃል ማለት ነው። ከክርስቶስ ፍቅር ማን ይለየናል ተብሎ በሮሜ 8 ቁጥር 35 እንደተጻፈ። ለ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ደግሞ ለድንግል ማርያም በመስጠት ይተረጎማል። ብዙ ተጨማሪ ትርጉም ቢሰጠውም ዋናው ትርጉም ግን በመድኃኔዓለም ክርስቶስና በእናቱ በድንግል ማርያም መካከል ያለውን ፍቅር ያንጸባርቃል። ሀ ሌላው በእስራኤልና በእግዚአብሔር መካከል ያለውን ታላቅ ግንኙነትና ፍቅር ማለትም በአምላክና በሚያመልኩት ወገኖች መካከል ያለውን ፍቅር ለማንጸባረቅ ነው። ሲጀመር ጀምሮ ከአቤል ወደ ሴት፣ ከሴት ወደ አብርሃም፣ ከአብርሃም ወደ ይስሐቅ፣ ከይስሐቅ ወደ ያዕቆብ በመሸጋገር በዓለም ላይ ከሚገኘው ሕዝብ መካከል ለእግዚአብሔር የተመረጡ ሕዝቦችና አምላካቸውን በፍቅርና በእምነት የሚከተሉ ስለ ማንነቱም ምስክርነትን የሚሰጡ እስራኤላውያን ብቻ ነበሩና። ሰባተኛ የመቅደሱ ሥራ። አባቱ ንጉሥ ዳዊት የእግዚአብሔርን ቤተ መቅደስ ለመሥራት የነበረውን ንድፍና ያጠራቀመውን ገንዘብ ያከማቸውንም ዕቃ ሁሉ ሰብስቦ ለሰሎሞን አስረክቦታል። የሰሎሞን ዕቅድ ግን ከአባቱ ከዳዊት ይልቅ የበለጠ ነበር። ቤተ መቅደሱም ዳዊት ሊያስበው ከሚችለው በላይ የተዋበና የመቅደሱ ግንባታ ዕቅዱም ኢየሩሳሌምን የዓለም እይታ ማዕከል የሚያደርግ ነበረ። ሰሎሞን ከሠራው ሥራ ሁሉ የሚያስደንቀው ይህ የመቅደሱ ሥራ ነበረ። ስለ መቅደሱ ሥራ ጥራትና ውበት ስናስብ በወርቅና በከበረ ዕቃ የተሠራ ነበር። በአዲስ ኪዳን ግን የእግዚአብሔር ቤተ መቅደስ ተብሎ የተጠራው ባለቤቱ የሠራው ቅዱሱ የሰው ልብ እንደሆነ በመጽሐፍ ቅዱስ ተጽፎ እናገኛለን። የተሠራውም ይህ የእግዚአብሔር ቤተ መቅደስ የተሠራውም እንደ ሰሎሞን ቤተ መቅደስ በወርቅና በከበረ ድንጋይ ሳይሆን በመንፈስ ቅዱስ የተሠራ ነው እንጂ። እግዚአብሔር አምላክ ለሠራት ቤተ ክርስቲያን መሠረቱ ራሱ ባለቤቱ ኢየሱስ ክርስቶስ ነውና። እግዚአብሔር ሰው በሠራው ሥራ አያድርምና ተብሎ እንደ ተጻፈ። ስለሆነም በእምነት ካለን የእግዚአብሔር ቤተ መቅደስ መሆናችን ተገንዝበን መቅደሱ እንዳይረክስ በንጽሕናና በቅድስና መመላለስ ይኖርብናል። ወገኖቼ ሰሎሞን እግዚአብሔር ለሚከበርበት ምድራዊ ቤተ መቅደስ ስናስብና የራሳችን ህይወት ስንመለከት ለመንፈሳዊ ህይወታችን እድገት የምንከፍለው ዋጋ የቱን ያክል ይሆን? አምላካችን መርቆ በሰጠን ዘመን በህይወታችንን እየመረመርን በቅድስናና በንጽህና ልንመራ ይገባናል። ስምንተኛ የንጉሥ ሰሎሞን አገልጋዮች። በየዓመቱ የሚያገለግሉ 30,000 ወንዶች ሠራተኞች ነበሩት። 150,000 የሚሆኑ ከነአናውያን ደግሞ የዕድሜ ልክ አሽከሮች ሆነው እንደ ባሪያ ያገለግሉት ነበር። ይህም የሰሎሞንን ክብር ከሚያንጸባርቁት ተግባሮች መካከል አንዱና ዋናው ነው። ሰሎሞን ለቤተ መቅደሱ ግንባታ 7 ዓመት ሲጨርስ ቤተ መንግሥቱ ደግሞ 16 ዓመት ጨርሶበታል። ባጭሩ አስገራሚ ስለሆነው ስለ ሰሎሞን ብልጽግና እና ማንነት፣ ስለ መቅደሱና ቤተ መንግሥቱ አሰራር፣ በአጠቃላይ ስለ ሰሎሞን መንግሥት አንደኛ ነገሥት ከምዕራፍ 1 እስከ ምዕራፍ 11 ያለውን በማስተዋል ማንበቡ የበለጠ ግንዛቤ ይሰጣል። ሕንፃዎች ሁሉ የተሰሩት ከላይ እንደተመለከተው ከወርቅ ከከበሩ ድንጋዮችና ከከፍተኛ ጥራት ካላቸው እንጨቶች ነበርና። የአባቱ የዳዊት ኃይልና ብልጽግና ይታወቅ የነበረው በጦር ሜዳ በሚያገኘው ድል ነበር። በአንጻሩ የልጁ የሰሎሞን ብልጽግናና ኃይል የሚታወቀው ግን ከጎረቤት ሀገራት ጋር በሚያደርገው የንግድና የፖለቲካ ልውውጥ ነበር። ስለሆነም በግብርም በቀረጥም በሚያገኘው ገቢ እጅግ ባለጸጋ ነበር። ዘጠነኛ የታቦቱ ወደ ተሰራለት ቤተ መቅደስ መግባት። ንጉሥ ሰሎሞን የእግዚአብሔርን የቃል ኪዳን ታቦት ከዳዊት ከተማ ከጽዮን ያወጡ ዘንድ የእስራኤልን ሽማግሌዎችና የነገድ አለቆችን ሁሉ የእስራኤል ልጆች የአባቶቻቸውንም ቤቶች መሳፍንት እርሱ ወዳለበት ወደ ኢየሩሳሌም ሰበሰባቸው። የእስራኤልም ሽማግሌዎች ሁሉ መጡ። ካህናቱም ታቦቱን አነሱ። የእግዚአብሔርንም ታቦት የመገናኛውን ድንኳን፣ በድንኳኑ ውስጥ የነበረውን የተቀደሰውን ዕቃ ሁሉ አመጡ። እነዚህም ሁሉ ካህናቱና ሌዋውያኑ አመጡ። የእግዚአብሔርን ቃል ኪዳን ታቦት በቤቱ በቅድስተ ቅዱሳን ውስጥ ከኪሩቤል ክንፍ በታች ወደ ነበረው ወደ ስፍራው አመጡት። ኪሩቤልም በታቦቱ ስፍራ ላይ ክንፎቻቸውን ዘርግተው ነበር። ኪሩቤልም ታቦቱንና መሎጊያዎቹን በስተላይ በኩል ሸፍነው ነበር። ካህናቱም ከመቅደሱ በመጡ ጊዜ ደመናው የእግዚአብሔርን ቤት ሞላው። የእግዚአብሔርም ክብር የእግዚአብሔርን ቤት ሞልቶ ነበርና ካህናቱ ከደመናው የተነሳ ለማገልገል ይቆሙ ዘንድ አልቻሉም። ሰሎሞንም እግዚአብሔር በጨለማ ውስጥ እኖራለሁ ብሏል፣ እኔም ለዘላለም የምትኖርበት ማደሪያ ቤት በእውነት ሠራሁልህ አለ። ንጉሡም ፊቱን ዞር አድርጎ የእስራኤልን ጉባኤ ሁሉ መረቀ። የእስራኤልም ጉባኤ ሁሉ ቆመው ነበር። ለዚህ ታላቅ ጉባኤ ለዚህ ታላቅ በዓል እስራኤላውያን 14 ቀን ሙሉ የእግዚአብሔር በዓል አድርገው አክብረውታል። እግዚአብሔር አምላክም በደመና ሆኖ በመውረድ በመካከላቸው መገኘቱን አረጋግጦላቸዋል። በብዙ ድካም የተሠራውንም ቤተ መቅደስ የራሱ መሆኑን አረጋግጦላቸዋል። ንጉሥ ሰሎሞን ለምን ሕዝቡን እንደ ጠራቸው በምስጋና ገልጿል። በመቅደሱ ውስጥም በረጅም ጸሎቱ በእግዚአብሔርና በሕዝቡ መካከል ሊሆን የሚገባውን ሁሉ አንጸባርቋል። ሕዝቡንም ከማስጠንቀቂያ ጋር በመባረክ አሰናብቷል። እጅግ ብዙ መሥዋዕትን አቅርቧል። ይህ ክብረ በዓል የእስራኤል ወርቃማ ዕለት በመባል ይታወቃል። ካህናትም በመቅደሱ ያገለግሉ ነበር። ጌታ አምላክ ለክብሩ የተደረገውን በመመልከት የቀረበለትን አምልኮና መሥዋዕት ተቀብሏል። ከዚህ ጊዜ ጀምሮ ወደ ቅድስተ ቅዱሳኑና ታቦት ወዳለበት ቦታ ከካህናት ውጭ ማንም አይገባም። ቢገባ ግን ይቀሰፋል ወይም ይሞታል። ሊቀ ካህናቱም ቢሆን እንዲሁ ዘወትር ሳይሆን ወደ ቅድስተ ቅዱሳኑ የሚገባው በዓመት አንድ ጊዜ በስርየት በዓል ለሕዝቡና ለራሱ የበደል ይቅርታ መሥዋዕት የሚሆን የበግ ደም ይዞ ነበር የሚገባው። በዚህም ወቅት እግዚአብሔር አምላክ ራሱን በክብር በዳመና ይገልጽ ነበር። የጌታ ኢየሱስ ደቀ መዛሙርትም ወደ ታቦር ተራራ በወጡ ጊዜ በደመና በመጋረዳቸው ፈርተው ነበር ጌታ ኢየሱስ ክብሩን ገልጦላቸዋልና። የኦሪት ካህናትም ደመናው በድንኳኑ ላይ በወረደ ጊዜ የተሰማቸው ስሜት ተመሳሳይ ነበር። ደመናው የጌታ አምላክ በመካከላቸው የመገኘት ምልክት ነበርና። 11ኛ የሰሎሞን ቤተ መቅደስ በአዲስ ኪዳን ያለው ምሳሌነት ለቤተ ክርስቲያን ነው። ምሳሌነቱ ለቤተ ክርስቲያን ነው። የሰሎሞን ቤተ መቅደስ በአዲስ ኪዳን ያለው ምሳሌነት ለቤተ ክርስቲያን ነው። በሰሎሞን ቤተ መቅደስ የበጎች ደም መስዋዕት ሆኖ ይቀርብ እንደነበረ በአዲስ ኪዳን ደግሞ በቤተ ክርስቲያን ቅዱስ ቁርባን ብለን የምንቀበለው ቅዱስ ቁርባን አድርገን የምንቀበለው ለዓለም ድህነት በመስቀል ላይ የፈሰሰው የተቆረሰው የክርስቶስ ሥጋና ደም ነውና። ሰሎሞን ለጸሎቱና መስዋዕቱን ለማቅረብ የካህናትን ፈቃድ አላስፈልገውም ነበር። ካህን ሆኖ መስዋዕቱን ያቀረበው ራሱ ነበር እንጂ። ይህም እያንዳንዱ ሰው በክርስቶስ ኢየሱስ በኩል በእምነት ወደ መንግሥቱ ለመግባት ያለውን መብት የሚያመለክት ነው። ሰሎሞን በፍጹም ትሕትናና አምልኮ ተንበርክኮ ጸሎቱን ወደ አምላኩ አቅርቧል። የሰሎሞን ጸሎት በጣም ረጅም ቢሆንም የልቡን ጥያቄ በደረጃ ገልጾበታል። ጌታ ኢየሱስ ያስተማረን ጸሎት ግን በጣም አጭርና ግልጽ ነበር። ሰሎሞን በጸሎቱ አምላኩን ከፍ ከፍ አድርጓል። በጸሎቱ አምላኩን አመስግኗል። በጸሎቱም የአምላኩ ቸርነትና ጥበቃ እንዳይለየው ለምኗል። ይህም ጸሎት ለመንፈሳዊ ሕይወት የቱን ያክል የጀርባ አጥንት እንደሆነ ያስተምረናል። እኛም ቃሉን ከጠበቅን አምላካችን ቃሉን ጠባቂ ቃሉን አክባሪ ጌታ ስለሆነ እስከ ዛሬ ድረስ ይረዳን አምላካችን ዛሬም ነገም እስከ ሕይወታችንም ፍጻሜ ድረስ ይረዳናልና ጉዟችን በእምነት መቀጠል ይኖርብናል። ንጉሥ ሰሎሞን በቤተ መቅደሱ በማጠቃለል የጸለየውን የጸሎት ይዘት ስንመለከት በመቅደሱ ዙሪያ ማንኛውም ሰው ወደዛ ቅዱስ ቦታ መጥቶ የሚጸልይ ሁሉ ጸሎቱ እንዲሰማለት አጥብቆ ይማጸናል። የጌታ ክብር በሚገለጥበት ቅዱስ ቦታ ገብተው የሚጸልይ ሁሉ እንዲጠነቀቁ ይመክራል፣ ያስተምራል። ወደ እግዚአብሔር ቤት በገባህ ጊዜ እግርህን ጠብቅ፣ ለመስማት መቅረብ ከሰነፎች መስዋዕት ይበልጣልና ተብሎ እንደተጻፈ ማንኛውም ሰው ከኃጢአቱ ንጹሕ ሆኖ መጸለይ እንዳለበት ያስተምራል። በስደት ስላሉት ይጸልያል። ስለ ድሆችና በችግር ስላሉ ስለ እስረኞች ይጸልያል። ወደ ጦርነት ስለሚሄዱ ወታደሮች ይጸልያል። በስብከቱ መጨረሻ እግዚአብሔር አምላክ ለእስራኤል ስላደረገው መልካም ነገር በማሰብ አምላኩን ያመሰግናል። ማኅበሩን እስራኤልንም ይባርካል፣ ምኞቱንም ይገልጻል። በዚህ ሁሉ ድካምና ክብር የተሠራው የቤተ መቅደሱ ዓላማ በእግዚአብሔርና በሰው መካከል ያለውን ግንኙነት በሥርዓትና በቅድስና ለመምራት ነው። የሰሎሞን ጸሎት እኛም የጸሎት አድማሳችንን እንዴት ማስፋት እንዳለብን ያስተምረናል። ነገር ግን የእግዚአብሔር መንፈስ ከመቅደሱ ከተለየ የሰሎሞን ልፋትና ድካም ሁሉ ከንቱ ይሆናል። ይህንም ቆይተን አሕዛብ መቅደሱን እንዴት እንዳፈረሱትና የከበረውንም የአገልግሎት ንዋያተ ቅድሳት ሁሉ እንዴት እንደመዘበሩት ሰፋ አድርገን የምንመለከተው ይሆናል። ቤተ ክርስቲያንም የእግዚአብሔር መንፈስ ቅዱስ ከተለያት በዓለም ላይ የሚደርስባት ተመሳሳይ ታሪክ ነው። የዓለም አገልጋይ ሆና ትቀራለችና። በኦሪት ዘመን የእግዚአብሔር ሰው በመልካም ሥራው ይታወቃል። በአዲስ ኪዳን ግን በክርስቶስ ኢየሱስ ባለው እምነት በኩል ይታወቃል። በኦሪት ስለ እግዚአብሔር ብቸኛዋ መስካሪ አማኝ እስራኤል ብቻ ነበረች። በአዲስ ኪዳን ግን ክርስቲያኖች የሆኑ ሁሉ የክርስቶስ ኢየሱስ መስካሪዎች ናቸው። አይሁዶችና እስላሞችም ስለ እግዚአብሔር ሕልውና ስለ እግዚአብሔር ማንነት መስካሪዎች ናቸው። በእሳት የተመለሰውን የሰሎሞንን ጸሎት መልስ ረጋ ብለን እናስተውል። እግዚአብሔር አምላክ ለሰሎሞን ጸሎት ከሰማይ እሳት በማውረድና ያቀረበውን መሥዋዕት በማቃጠል መልሶለታል። በሕልምም ተገልጦ አነጋግሮታል። በሕጌ ብትኖሩ እንደ ፈቃዴ ብትመላለሱ ዙፋንህ በእስራኤል ላይ ይጸናል፣ እግዚአብሔርን ብትተው ግን እርሱም እናንተን ለጠላት ይሰጣችኋል። ሰሎሞን በአመት 3 ጊዜ መስዋዕት ለአምላኩ ያቀርብ ነበር። ሰለሞን እግዚአብሔር በሰጠው ብልጽግና የእግዚአብሔርን ቤት እንዴት እንደሰራ ማስተዋሉ ብዙ ያስተምራል። እግዚአብሔር አምላክ ሰለሞንን አስቀድሞ ከክፉ ባዕድ አምልኮ እንዲጠበቅ መክሮ አስጠንቅቆ አስተምሮት ነበር። እርሱ ግን በቃሉ ሊጸና አልቻለምና ወደቀ። ይሄም በክርስትና ህይወት የጀመርነውን መልካም ክርስቲያናዊ ጉዞ እስከ መጨረሻው እንድንጠብቅ የሚያስጠነቅቅ ክፍል ነው። የቆመ የሚመስለው እንዳይወድቅ ይጠንቀቅ ተብሎ ተጽፏልና። ሰለሞን ከአሕዛብ ጋር መጣበቁ ለጊዜው ለመቅደሱ ሥራ መልካም መስሎ ቢታየውም መጨረሻው ግን አላማረም። በአሕዛብ ሴቶች ተማርኮ ወድቋልና፣ ባዕድ አምልኳቸውን ተከትሏልና የሰለሞን ብልጽግና ሁሉ ያለ ጌታ እግዚአብሔር ከንቱ የከንቱ ነገር ነበር። ሰለሞን በብዙ ጥበብና ፍልስፍና በብልጽግናው በስልጣኑ ራሱን ከውድቀት ለማዳን አልቻለም። አዋቂ ሰው ለራሱ አያውቅም ይባላልና። ወገኖቼ እግዚአብሔር ከፍ ሲያደርገን ከእቅፉ እንዳንወጣ እንጠንቀቅ። እንፍራ እንጂ የትዕቢትን ነገር ከቶ አናስብ። በክርስትና እምነትም ከማይመስላችሁ ጋር በማይመች አካሄድ አትጠመዱ ተብሎ የተጻፈው ለዚህ ነውና፣ ተታሎ መውደቅን ያስከትላልና። ወገኖቼ ኢትዮጵያዊቷ ንግሥት የሰሎሞንን ጥበብ ለማየት 2000 ኪሎ ሜትር ተጉዛ ወደ ኢየሩሳሌም ሄዳለች። ንግሥት ሳባ ለንጉሥ ሰሎሞን ያቀረበችለት ስጦታ፣ የንጉሡ አቀባበልና እርሱም ለንግሥቲቱ የሰጣት ስጦታ እስከ ዛሬ ድረስ ኢየሩሳሌም በሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገዳም ሕያው ምስክር ሆኖ ይታያል። ወገኖቼ አምላካችን ለሰሎሞን ጥበብ፣ ለእስራኤል በምድረ በዳ መናን ሲያድል፣ ለቤተ ክርስቲያን ደግሞ በኢየሱስ ክርስቶስ በኩል የዘላለም ሕይወትን አድሏል። ከሰሎሞን የሚበልጥ ከዚህ አለ ተብሎ የተነገረለትና ውድቀት የሌለበት ጌታ ኢየሱስ በመስቀል ላይ ሞቶ ዓለምን ከዘላለም ሞት ታድጓል፣ አድኗል። ሰሎሞን ሕጉን ያውቃል፣ ነገር ግን ሰው ፍጹም አይደለምና እንሆ ወደቀ። የንጉሥ ሰሎሞን ፍጻሜ ረጋ ብለን እናስተውል። እስካሁን ድረስ እንደ ፀሐይ የሚያበራውን የሰሎሞን መንግሥት ተመልክተናል። በመጨረሻ ግን ፀሐይም እንዳበራች እንደማትቆይ በጨለማ እንደምትተካ ሁሉ የሰሎሞን መንግሥትም መጨረሻው እንዲሁ ይሆናል። ኃጢአት በመሥራቱና አምላኩን በመበደሉ የተሰጠው የልጅ ልጅ ተስፋ ተደናቅፎ ቀርቶበታል። አምላኩ ግን ከፈጸመው በደል የተነሳ ክብሩንና ዝናውን ለልጅ ልጁ ማስተላለፍ ባይችልም ራሱን ግን ያለ ንስሐ አልተወው። በእግዚአብሔር ዘንድ የነበረው ተወዳጅነትና ክብር ሕጉን በመጣሱና በአሕዛብ ሴቶች ተጠምዶ ለሚያመልኩት ጣዖትም በመሰዋቱ በመስገዱም በመንፈስ ተራቁቷል። ከእኔ በቀር ሌላ አምላክ አታምልክ ተብሎ ተነግሮት ነበርና ሥጋ ለባሽ ሁሉ በእግዚአብሔር ዘንድ ንጹሕ እንደማይሆን ከንጉሥ ሰሎሞን የበለጠ ሌላ መረጃ ያስፈልገን? ለምን ቢባል እንደ ሰሎሞን ያለ የእምነት ሰው ፍጹም ጥበበኛና አስተዋይ ሰው በምድር ላይ አይገኝም ነበርና። ሰሎሞን በኃጢአት ከወደቀ በኋላ ሰላም ሰፍኖበት በነበረው መንግሥቱ ላይ ጠላት ስለተነሳበት ሰላሙ ደፍርሶበታል። እናቱ እንዲመክረው ነበር፣ ከአመንዝራ ሴት ራቅ። ለማመን የሚከብደው 700 ሴት ሚስቶችና 300 ቁባቶች የነበሩት ሰው ነው። ጌታ አምላክ የቀደመ እምነቱን ተመልክቶ ለንስሐ አበቃው እንጂ አስቀድሞ የእምነት ሰው ባይሆን ኖሮ ከውድቀት በኋላ ሳይነሳ እንዲሁ ከንቱ ሆኖ በቀረ ነበር። የቆመ የሚመስለው እንዳይወድቅ ይጠንቀቅ። ወንጌልንም ለሌላ ሰብኮ ራስ ወድቆ መቅረት ስላለ እዚህ ላይ ቆም ብሎ ማስተዋል ይገባል። ሁላችንም ከዓላማችን ሳንደርስ በመንገድ ላይ እያለን ተደናቅፈን እንዳንቀር በማስተዋልና በትዕግሥት ሆነን ሩጫችንን በእምነት መቀጠል ይኖርብናል። ከዚህ ላይ ማስተዋል የሚኖርብን የሰው ልጅ በልዩ ልዩ አቅጣጫ በታላቅ ከፍታ ላይ ቢገኝም እምነት ከሌለው አወዳደቁ የከፋ ስለሚሆንና ልክ በድቡሽት ላይ እንዳለ ታላቅ ዛፍ ስርና መሠረት ስለሌለው ሐሳቡም ሆነ ተግባሩ ምድራዊ ብቻ ስለሚሆን አወዳደቁ የከፋ ይሆናል። ሰሎሞን በበደል ቢገኝም እንኳ ስለ አባቱ ስለ ዳዊት ሲል በዘመኑ ክፉ እንዳይደርስበት አምላኩ ረድቶት በነገሰ በ40 ዘመኑ ከዚህ ዓለም በሞት ተለይቷል። ወገኖቼ በፈለገው አይነት ሁኔታ እንገኝ፣ በከፍታ ወይም በዝቅታ፣ በብልጽግና ወይም በድህነት፣ በጤና ወይም በበሽታ፣ በክብር ወይም በውርደት እንገኝ፣ ከሕያው አምላክ ጋር በእምነት እስከ መጨረሻው ማለትም እስከ ዕለተ ሞት ድረስ እንድንጠጋ ጸጋው እንዲያበዛልን አስተዋይ ልቦናንም በቅዱስ መንፈሱ እንዲያድለን እምነትንም እንዲጨምርልን በእውነት በጸሎት ተግተን ልንማጸነው ይገባናል። መልእክታችን ከሕይወታችን ጋር በማገናዘብ እናጠቃለን። አንደኛ፣ አባት ያበጀው ለልጅ ይበጀው እንደሚባለው ንጉሥ ዳዊት ለልጁ ለሰሎሞን የሚያስፈልገውን ሁሉ ማለትም ለሥጋዊ አስተዳደሩ ሕዝቡን እንዴት መምራት እንዳለበትና አመፀኞችንም እንዴት መቅጣት እንዳለበት በሚገባ መክሮ አስተምሮታል። ለመንፈሳዊ አገልግሎትም የአምልኮ ቦታ ቤተ መቅደስ የሚሠራበትን ሀብትና ንብረት ስላዘጋጀለት እንደ ሰሎሞን ዘመነ መንግሥት ያለ ሰላም የሰፈነበትና ብልጽግና የሞላበት መንግሥት በዓለም ላይ ፈጽሞ አልታየም፣ ለወደፊቱም አይታይም። ወገኖቼ በሀገር መሪ ደረጃ እግዚአብሔርን የሚፈራ መሪ ማግኘት ታላቅ በረከት ነው። ባለፉት 40ና 50 ዓመታት የሀገር መሪዎችና ፖለቲከኞች ለሀገራቸው ጥለውት ወይም አውርሰውት ያለፉትን ነገር በዚህ ቦታ መጥቀስ አስፈላጊ አይመስለኝም። ባጭሩ የአሁኑ ትርምስና የእርስ በርስ መፋጀት፣ ጦርነትና ደም መፋሰስ፣ ዘረኝነት ከዚሁ ከአምላክ የለሽነት ፍልስፍና የተወረሰ እርሾ መሆኑን መገንዘብ ይገባናል። የአምላክ የለሽ ሕዝቦች አሳባቸው ምድራዊ፣ ሥራቸው ምድራዊ ብቻ ስለሆነ ከዚህ ሌላ የሚጠበቅባቸው ሌላ መልካም መንፈሳዊ ነገር የላቸውምና ይህን ተገንዝቦ ከዘላለም ሞት ለመዳን ወደ አምላኩ በንስሐ መመለስ መልካም ነው እላለሁ። ወገኖች አሁንም እላለሁ፣ በዘመናችን በተለይም በሀገራችን ከመንግሥት ጀምሮ እስከ ተራ ሰው ታሪክ እንዳይወቅሰን ለልጆቻችን ጥለንላቸውና አውርሰናቸው የምናልፈው መንፈሳዊም ሆነ ሥጋዊ ሀብት ምን ይሆን? ረጋ ብለን ራሳችንን መርምር። እያንዳንዳችንስ ከወላጆቻችን የወረስነው መልካም ነገር ምን ይሆን? ምንም ይሁን ምን ለልጆች ከሀብት የበለጠ የሞራልና የእምነት ነገርን በሥርዓት አስተምሮ ማለፉ ከሁሉ የበለጠ ታላቅ በረከት ነው። ሁለተኛ፣ የሰሎሞን ንግሥነትና መንፈሳዊነት። ሰሎሞን በሥጋው የታወቀ መሪ ነበር። በብልጽግናና በጥበብ በፍልስፍና ቅንነት በተሞላው ፍርድ በዓለም ላይ ከቶ እርሱን የሚያክል ሰው አልተነሳም አይነሳምም። ንጉሥ ሰሎሞን ከአባቱ በተማረው መንፈሳዊነት አይደለም እንደ ንጉሥነት ቀርቶ እንደ አንድ ሊቀ ካህናት ለአምላኩ መሥዋዕት የሚያቀርብ ያቀረበውንም መሥዋዕት ከሰማይ እሳት ወርዶ እስኪያቃጥልለት ድረስ ፍጹም እምነት የነበረው ሰው ነበር። በዘመናችን በዓለም ላይ እግዚአብሔርን የሚፈራና ለእግዚአብሔር ቤት ሥራ ቅድሚያ የሚሰጥ መሪ ቢኖር ኖሮ በዓለም ላይ የሚታየው ትርምስ ሁሉ ቦታ ባላገኘም ነበር። ሰሎሞን ለአባቱ አምላክ ቅድሚያ ሰጥቶ በማገልገሉ መንግሥቱ ሰላምና ጽድቅ የሰፈነባት ነበረች። ሦስተኛ፣ ሰሎሞን በመንግሥቱ ዘመን የጻፋቸው 3 መጻሕፍት በመጽሐፍ ቅዱስ መካከል ይገኛሉ። መጻሕፍቱም በመንግሥቱ መጀመሪያና መጨረሻ እንደተጻፉ የመጻሕፍቱ ይዘት ያስረዳሉ። እነዚህ መጻሕፍት ሰሎሞን ከልጅነት እስከ እርግና ድረስ ባሳለፈው ዘመን ያገኘውን ልምድ ሁሉ ለሚቀጥለው ትውልድ መልካም ትምህርት የሆኑ ዘንድ በተለያየ መንገድ አንጸባርቆ አልፏል። መጻሕፍቱን በማስተዋል በማንበብ በተግባር ለሚተገብር ሰው ከልጅነት እስከ እርግና ድረስ እጅግ ብዙ ጠቃሚ የሆኑ ትምህርቶችን ማግኘት ይችላል። በተለይም ወጣቶች በዘመናቸው ሊያስተውሉት የሚገባቸውን ወሳኝ ነጥቦች ይዘረዝራልና በማስተዋል እንዲጠቀሙባቸው ወጣቶችን እመክራለሁ። መጽሐፍቱ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት እንደሆነ ይናገራል። በዘመናችን ደግሞ የጥበብ መጀመሪያ ተደርጎ የሚወሰደው እግዚአብሔርን መካድ እንደሆነ በትምህርትም ሆነ በዘመኑ ፍልስፍና በቁጥር 1 ዋና ነጥብ ተደርጎ እንደሚሰጥ ሁላችንም እናውቃለን። ልጆቻችን እንዲህ ካለው ጥፋት እንዲድኑ ቤተ ክርስቲያን ብሎም ወላጆች አንጻር ለአንጻር በማስተዋል እንዲገነዘቡት ጠንክሮ ማስተማር ወሳኝነት ይኖረዋል። ይህን ካላደረግን ልጆቻችን በከንቱ ፍልስፍና ተጠምደው ሊያመልጡን ይችላሉ። ሌላው ወጣቶች በቀላሉ ከሚሰናከሉበት እና መስመር ከሚስቱባቸው መንገድ መካከል አንዱ ዝሙት ስለሆነ በዚህ እንዲጠነቀቁ ይመክራል። ከዘማዊ ሴት ራቅ፣ የማይደርስባት አዘቅናትና በማለት ይመክራል። በዘመናችን ግን ከመዝናኛ መንገዶች መካከል ዋነኛ ተደርጎ የሚወሰደው አይደለም ከተቃራኒ ጾታ ጋር መገናኘት ቀርቶ ከዚያ በባሰ ግብረ ሶዶማዊነት እንደ ኖርማል ተቆጥሮ የሚጨማለቁበት ዘመን እንደሆነ እንመለከታለን። እንዲህ ካለው ክፉ ዘመን ልጆቻችን የምንጠብቀው ወደ ቃሉ ተጣብቀን በእምነትና በጸሎት ጸንተን የተጋን እንደሆነ ብቻ ነው። ልጆቻችን እንዲህ ባለው ክፉ መርዝ እንዳይጠላለፉብን እጅግ ነቅተን በጸሎትና በመከራ አገልግሎት ልንንከባከባቸው ይገባናል። መጽሐፈ መክብብ የሚለውን ስናስብ በዚህ ስለ ሁሉም ፍጥረት ፍጻሜ ለወጣቶች ክፉ ዘመን ሳይመጣባቸው በጉልምስና ዘመናቸው እግዚአብሔርን እንዲያመልኩ ሁሉም ከንቱ የከንቱ ከንቱ ስለሆነ በምድራዊ ነገር ተታለው ከአምላካቸው ፈቀቅ እንዳይሉ ይመክራል፣ ያዘክራል። አፈር ወደ አፈር ሲመለስ ነፍስ ደግሞ ወደ ሰሪዋ ትመለሳለችና። ወገኖቼ እኛ አረጋውያንም ለልጆቻችን ትምህርት እንዲሆንላቸው ጥነንላቸው የምንሄደው ምን እንደሆነ ቆም ብለን ማስተዋል ይኖርብናል። እነዚህን ሶስት መጽሐፍት በማስተዋል ብናጠናቸው ከሰሎሞን ልምድ በመማር እኛም በሕይወታችን ያለፍነውን ክፉንና መልካሙን በማነጻጸር ልጆቻችንን ተግተን እንድናስተምር መክራለሁ። አራተኛ የሰሎሞን መጨረሻ። ሰሎሞን ወደ ሰማይ ከፍ ያለውን ያክል በመንፈስ ወይም በእምነቱ ወደ ታች ወድቋል። ከአባቱ አምላክ ፈቀቅ ብሎ በአሕዛብ ሴቶች በመጠለፍ ባዕድ አምልኮን ማምለክና መሥዋዕት ለጣዖታቱን መሰዋት ጀምሯል። በዚህ የተነሳ ለልጅ ልጅ የተሰጠው ተስፋ በእርሱ ብቻ ተቋርጦ ቀርቷል። ከልጆቹ ጀምሮ መከፋፈል እንደሚሆን አስቀድሞ ተነግሮታል። ወገኖቼ ሀገራችን ለብዙ ዘመናት ተፈርታና ተከብራ የኖረችው እግዚአብሔርን ማዕከል ስላደረገች ነበር። አሁን ግን እግዚአብሔርን ቦታውን አስለቅቀን አሽቀንጥረን ስለጣል ነው መመሪያችን ባዕድ አምልኮና ክህደት ስላደረግን ሐሳባችን ምድራዊ ሥራችንም ዓለማዊ ስለሆነ አላፊና ጠፊ መሆናችንም ከግንዛቤ አላስገባ ነው። ስለሆነም የጣርንበትና የለፋንበት ሁሉ ከንቱ መሆኑን አንገነዘበውም። በቃላት የማይገለጽ በምድራችን ታይቶ ተሰምቶ የማይታወቅ የመከራና የስቃይ የመለያየትና የመፋጀት ጎተራ ይሆን ነው አምላካችን በመካከላችን ስላስወገድ ነው። ሰሎሞን እንዲህ ይላል፣ ሰባኪው ከንቱ፣ የከንቱ ከንቱ፣ ሁሉም ከንቱ ነው ይላል። ወገኖቼ ንጉሥ ሰሎሞን እንደተሰናከለ እንዳይቀር በመጨረሻ ዘመኑ ወደ አምላኩ ተመልሷል። ስለሆነም በዘመኑ ካሳለፈው መልካምና መጥፎ ተግባር ለመጪው ትውልድ ትምህርት ይሆን ዘንድ ወዶ በመጽሐፈ መክብብ ሰፋ አድርጎ ጽፏል። በፈለግነው የዕድሜ ደረጃና ሙያ እንገኝ፣ ምናልባት እስከ ዛሬ ድረስ ዘመናችን በከንቱ ያሳለፍን ብንኖር አሁንም አልመሸም፣ አልዘገየም፣ ወደ አምላካችን እንመለስ። በሥጋ ብንበለጽግ፣ በሥልጣን ማንም ከማይደርስበት ቦታ ላይ ብንደርስ፣ በእውቀትም በፍልስፍናም ከፈለግነው ደረጃ ብንደርስ፣ በእውነት እላችኋለሁ ይህ ሁሉ ከጸጉራችን አንዷን ነቅሎ ጥቁር የማድረግ ከዕድሜያችንም አንድ ቀን እንኳን ወደ ኋላ መመለስ የማያስችል ሞትም ሲመጣ ተመለስ ብሎ የማቆም ኃይል የሌለው መሆኑን ተረድተን ሰሎሞን እንደተናገረው ሁሉም ከንቱ የከንቱ ከንቱ መሆኑን ተረድተን የመከራ ቀን ሳይመጣ ወደ አምላካችን እንመለስ። አምላካችን እንደሰማን እንኖር ዘንድ በቅዱስ መንፈሱ ይርዳን። ወስብሐት ለእግዚአብሔር፣ አሜን።